The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ግንቦት 25 2013 ዓ.ም ተመረጥ ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ በመጪው ዓመት እስከ 100 የሚደርሱ አነስተኛና መካከለኛ ግድቦችን እገነባለሁ ብለዋል የሚለውን መግለጫ ያዘ ተቃውሞ ያዘለ መግለጫ የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ ትላንት አውጥተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያ ዓለም አቀፍ ሕጎችን እስካከበረች ድረስ የተፈጥሮ ሀብቷን መጠቀም ትችላለች ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። የአብይ ርዕስ ዘገባችን ነው። ከዜናው በኋላ ታዳምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ደሳሌ መኮንን ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመጪው ዓመት እስከ 100 የሚደርሱ አነስተኛና መካከለኛ ግድቦችን እገነባለሁ ብለዋል ሲሉ ግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት ተቃውሞ ያዘለ መግለጫ አውጥተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያ ዓለም አቀፍ ሕጎችን እስካከበረች ድረስ የተፈጥሮ ሀብቷን መጠቀም ትችላለች ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ኢትዮጵያ በግዛቷ በገነባችው የህዳሴ ግድብ አሞላል ዙሪያ የቀጠለው አለመግባባትም እስካሁን መላ አላገኘም። በምሽቱ አብይ ርዕስ ከካይሮ የተጠናቀረውን ዘገባና የኢትዮጵያን ምላሽ ያካተተውን ዘገባ እናቀርባለን። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በእስር ላይ የሚገኙና ለመጪው ምርጫ እንዲወዳደሩ ያቀረባቸው 3 እጩዎቹ እንዲመዘገቡ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ትዕዛዝ ምርጫ ቦርድ አክብሮ የማይፈጽም ከሆነ ምርጫው እንዲታገድለት ለፍርድ ቤት ያፈጻጸም አቤቱታ አቅርቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በእስር ላይ የሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ እጩዎች ምዝገባን በተመለከተ ጠቅላይ ፍርድ ቤት የሰጠውን ትዕዛዝ ሙሉ በሙሉ እንደሚቀበል ገልጾ፣ ነገር ግን ውሳኔውን ተግባራዊ ለማድረግ እንደሚያዳግተው በመግለጽ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ፍርድ ቤት ቀርበው እንዲያስረዱ እንዲፈቀድላቸው ጠይቋል። ፓርቲው አቤቱታ የቀረበለት የፌዴራል ጠቅላይ ፍርድ ቤት ቦርዱ ትዕዛዙን ያልፈጸመበትን ምክንያት ነገ ፍርድ ቤት ቀርቦ እንዲያስረዳ ትዕዛዝ ሰጥቷል። የባልደራስ ጠበቃ አቶ ሄኖክ አክሊሉ አንድ መዝገብ ጉዳዩ በፍርድ ቤት ከተጠናቀቀ በኋላ አንደኛው ተከራካሪ ወገን ጉዳዩን እንደገና ማንሳት የሚችልበት የሕግ መሰረት እንደማይኖረው ገልጸዋል። አድማጮች፣ በዚህ ጉዳይ ላይ የተጠናቀረው ዘገባ በሁለተኛው አጋማሽ በዲሞክራሲ በተግባር መሰናዷችን ይቀርባል። በኢትዮጵያ የትግራይ ክልል ከ7 ወራት በፊት የተቀሰቀሰውን ግጭት ተከትሎ በክልሉ ዙሪያ የሚደርሰው የልጆች መብት ጥሰት በስፋቱም ሆነ በክብደቱ አልቀነሰም ሲል ዩኒሴፍ ተናገረ። የተባበሩት መንግስታት የሕፃናት መርጃ ድርጅቱ ዋና ስራ አስኪያጅ ሄንሪየታ ፎር ባወጡት መግለጫ እስካሁን በክልሉ ጥበቃና እርዳታ የሚያስፈልጋቸው ብቻቸውን ያሉ ወይም ከቤተሰብ የተነጠሉ 6000 ሕፃናት ተመዝግበዋል ብለዋል። አስከትለውም የዩኒሴፍ ዲሬክተር ደህንነት ችግር ወይም ደግሞ የግጭቱ ተሳታፊ ወገኖች በጣሏቸው ገደቦች የተነሳ ልንደርስ ባልቻልንባቸው የክልሉ አካባቢዎች ሌሎችም እርዳታ የሚያስፈልጋቸው በርካታ ሕፃናት ይኖራሉ ብለን እንሰጋለን ብለዋል። የሕፃናቱን ቤተሰቦች ፈልጎ ለማገናኘት የሚደረገው ጥረት ውሱን የሆነው የቴሌኮሙኒኬሽን አገልግሎት፣ የማህበራዊ ኑሮ ባለሙያዎች እጥረትና ያለው የተደራሽነት ችግር ጥረታችንን እያደናቀፈ ነው ሲሉም አክለዋል። ስከትለውም ሴቶችና ልጃገረዶች አሁንም የሚዘገንን ወሲባዊ ጥቃት ይፈጸምባቸዋል ያሉት የዩኒሴፍ ዋና ዳይሬክተር ግጭቱ ከጀመረ ወዲህ 540 የጥቃት ሰለባዎች የዩኒሴፍ ድጋፍ ተጠቃሚ ሆነዋል ብለው ሆኖ በአጠቃላይ ባለው የጸጥታ ሁኔታና የበቀል ጥቃት ይደርስብናል በሚል ስጋት አጣዳፊ የሚያስፈልጋቸውን እንክብካቤና ድጋፍ ከመጠየቅ የሚቆጠቡ ብዙዎች ይኖራሉ ብለዋል። ልጆች፣ ወላጆችና ሌሎችም ጠባቂዎቻቸው የበቀል ጥቃት ይደርስብናል የሚል ከባድ ጭንቀት ላይ እንዳሉ ይናገራሉ ብለዋል ሄንሪየታ ፎር አስከትለው። አዳጊ ወንዶች ልጆች በውጊያው በሚካፈሉት ወገኖች በተዋጊነት እንመለመላለን ብለው ይሰጋሉ ያሉት ፎር በዘፈቀደ የሚፈጸመው እስርም ቀጥሏል፣ አጋሮቻችን ይህንኑ አሳውቀውናል ብለዋል። በዚህ ግጭት እጅግ የከበደውን ዋጋ የሚከፍሉት ህፃናት ናቸው ያለው ዩኒሴፍ ሁሉም ወገኖች ችግር ላይ ላሉት ሲቪሎች ሁሉ በተለይም ለህፃናቱ የሚያስፈልጋቸው እርዳታ ሳይገደብና ሳይቋረጥ እንዲደርስ የመፍቀድ መሰረታዊ ግዴታቸውን እንዲያከብሩ እንጠይቃለን ብለዋል። ህፃናትን ከጥቃት ከብዝበዛና ከእንግልት ለመጠበቅ ከወላጆቻቸው ወይም ከጠባቂዎቻቸው እንዳይነጠሉ ለማድረግ ተቻላቸውን ሁሉ እንዲያደርጉ ሲል ዩኒሴፍ ተማጽኖ አቅርበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። 63 የሚሆኑ የሰብአዊ መብት ተከራካሪ ቡድኖችና ዓለም አቀፍ ተቋማት ግብጽ በሀገሯ ውስጥ ያሰረቻቸውን የፖለቲካ እስረኞች እንድትፈታ፣ ወገንተኛ ያልሆኑ ተቋማትንና በሰላማዊ መንገድ ልዩነቶችን የሚያንጸባርቁ አካላትን ማፈኗን እንድታቆም ጥሪ ያቀረቡ። ወደ ኮቪድ-19 ዜናዎች እንሻገር። አውስትሬሊያዋ ደቡባዊ ቪክቶሪያ ክፍለ ግዛት ውስጥ የኮቪድ-19 ስርጭቱን ለመከላከል ታውጆ የነበረው የአንድ ሳምንት የእንቅስቃሴ ክልከላ በዋና ከተማይቱ ሜልበርን እንዲራዘም መወሰኑ ታወቀ። እንቅስቃሴ ክልከላው የታወጀው ቪክቶሪያ ዙሪያ በፍጥነት የሚዛመተው የኮሮና ቫይረስ ዝርያ መታየቱን ተከትሎ ነበር። ዛሬ በክፍለ ሀገሯ 6 አዲስ የቫይረሱ ተጋላጮች የተገኙ ሲሆን በጠቅላላው የተረጋገጠው ቁጥር 60 መድረሱን ነው ባለስልጣናቱ ይፋ ያደረጉት። የቪክቶሪያ ተጠባባቂ ጠቅላይ ሚኒስትር ጄምስ መርሊኖ ሜልበርን ውስጥ ለጋዜጠኞች በሰጡት ቃል እንን ነገር መደምሰስ ይኖርብናል አለዚያ ከቁጥጥር ውጪ መሆኑ ነው ብለዋል። በዚህ እንዳለ የዩናይትድ ስቴትስ የመድኃኒት አምራች ኩባንያ ሞደርና 18 እና ከ18 ዓመት በላይ ለሆኑ ለሚሰጠው የኮቪድ-19 ክትባቱ የፌዴራል መንግስቱ የምግብና የመድኃኒት አስተዳደር ሙሉ ፈቃድ እንዲሰጥ የሚጠይቅ መሆኑን አስታወቀ። በሁለት ጊዜ የሚሰጠው የሞደርናው ክትባት የመድኃኒት ቁጥጥር አስተዳደሩ ስራ ላይ እንዲውል ፈቃድ ከሰጣቸው 3 ክትባቶች አንዱ ሲሆን በሀገሪቱ ዙሪያ በቫይረሱ የሚያዙ ሰዎች ቁጥር በተከታታይ እንዲቀንስ ትልቅ አስተዋጽኦ እያደረገ ነው። ሞደርና ባለፈው ታህሳስ ወር በአጣዳፊ ሁኔታ ጥቅም ላይ እንዲውል ፈቃዱን ካገኘ ወዲህ 150 ሚሊዮን ክትባቶችን በሀገሪቱ ዙሪያ አከፋፍሏል። አሁንም ክትባቱ ከ12 እስከ 17 ዓመት ለሆኑ ወጣቶች ቢሰጥ እንደማይጎዳና ቫይረሱን እንደሚከላከል በመታወቁ ጨማሪ ፈቃድ እንዲሰጠው ነው የሚያመለክተው። የፋይዘሩ ክትባት ባለፈው ወር ለታዳጊ ወጣቶች እንዲሰጥ ፈቃድ እንዳገኘ ይታወሳል። በዚህ እንዳለ ብራዚል በሀገሯ አዲስ የኮሮና ቫይረስ ስርጭት ማዕበል እንደሚከሰት ቢያስጠነቅቋትም ኮፓ አሜሪካ የደቡብ አሜሪካ የእግር ኳስ ሻምፒዮና ውድድርን ልታስተናግድ ቆርጣለች። የብራዚል ፕሬዚደንት ጄር ቦልሶናሮ ግጥሚያዎቹ ከአውሮፓውያን ሰኔ 13 እስከ ሐምሌ 10 በዋና ከተማዋ ብራዚሊያ እንዲሁም ሪዮ ዲ ጄኔሮ እና ኪባና ጊያያ የተባሉት ከተሞች ውስጥ እንደሚካሄድ ተናግረዋል። የውድድሩ አዘጋጆች ግጥሚያዎቹን ከኮሎምቢያ ጋር በጋራ ልታስተናግድ የነበረችው አርጀንቲና ውስጥ የኮሮና ቫይረስ ስርጭት በመባባሱ ወደ ብራዚል እንደሚያዛውሩ ሰኞ ዕለት ነው ያስታወቁት። ኮሎምቢያ ግዙፍ የጎዳና ላይ ጸረ መንግስት ተቃውሞዎች ስለተስፋፉባት ግጥሚያውን ለማስተናገድ እንዳልቻለች ተነግሯል። ብራዚል በይበልጥ ተላላፊ የሆነው የቫይረሱ ዝርያ የተዛመተና በጥቂት ሳምንታት ውስጥ ሌላ ማዕበል እንደሚቀሰቀስ ብዙዎች እየተነበዩ ባሉበት ኮፓ አሜሪካን ለማስተናገድ መወሰኗ የሀገሪቱን ሳይንቲስቶች ስጋት ላይ ጥሏል። ሌላ ዜና፣ የዓለም የጤና ድርጅት የቻይና ሲኖቫክ ኩባንያ የሰራው የኮቪድ-19 ክትባት 18 ዓመት ለሞላቸው አዋቂዎች መሰጠት እንዲችል ያስቸኳይ ሁኔታ ፈቃድ ሰጠ። ድርጅቱ ለቻይና ሰር ክትባት በአጣዳፊ ሁኔታ ጥቅም ላይ እንዲውል ሲፈቅድ ይህ ሁለተኛ መሆኑ ነው። ድርጅቱ ኩባንያው ባቀረበው መረጃ በሁለት ጊዜ የሚወጋውን ክትባት ከተከተቡ ሰዎች ውስጥ ግማሾቹ እንዳይታመሙ ለመከላከል እንደቻለ ተረድተናል ያለ ሲሆን፣ ሆኖም ከ60 ዓመት በላይ የሆኑ በሙከራው የተሳተፉ ሰዎች ቁጥር ጥቂት በመሆኑ በዚያ የእድሜ ክልል ላይ ላሉ ተከታቢዎች ምን ያህል ፍቱን እንደሆነ ለማወቅ አልቻልንም ብሏል። እስራኤል የረጅም ጊዜው ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከስልጣን ለማንሳት የተነሱት ተፎካካሪዎቻቸው እስከ ዛሬ ረቡዕ ማታ ስምምነት ላይ መድረስ እንዳለባቸው ተገልጿል። ጥፋት ያለው የርዕዮተ ዓለም ስብጥር ያለው የተፎካካሪዎች ስብስብ ጥምር መንግስት ለመመስረት የሚያስችላቸውን ስምምነት እስከ ዛሬ ማታ ድረስ መቋጨት አለባቸው ተብሏል። ጥምር መንግስት የማቋቋም ጥረቱን እየመሩ ያሉት የየር ላፒድ መሪ ሲሆኑ ኔታንያሁ በሀገሪቱ ምክር ቤት በክነሴት የአብላጫ መቀመጫ ጥምረት ለማዋቀር ከተሳናቸው በኋላ የሀገሪቱ ፕሬዚደንት ሩቭን ሪቭሊን ለላፒድ ጥምር መንግስት ለመመስረት እንዲሞክሩ እድሉን ሰጥተዋቸዋል። ባለፈው የአክራሪ ብሔርተኛ የሚና ፓርቲ መሪ ናፍታሊ ቤኔት በላፒድ መሪነት የሚቋቋመውን ጥምረት እንደሚቀላቀሉ ይፋ ማድረጋቸው የኔታንያሁን ተቃዋሚ ስብስብ ይዞታ አጠናቅሮለታል። በሚደረሰው ስምምነት መሰረት ናፍታሊ ቤኔት በጥምሩ መንግስት የመጀመሪያ ሁለት ዓመታት ጠቅላይ ሚኒስትርነቱን ይይዙና በማስከተል የየር ላፒድ ይተኳቸዋል የተባለው። ባለፉት ሁለት ዓመታት ውስጥ አራት ምርጫዎችን ያካሄደችው እስራኤል በፖለቲካ ትርምስ ውስጥ የከረመች ሲሆን ላፒድ የጥምር መንግስት ምስረታ ስምምነት በዛሬው የጊዜ ገደብ እውን ማድረግ ካልቻሉ ምክር ቤቱ እድሉን ለሌላ ተፎካካሪ እጩ ይሰጣል። ያም የማይሳካ ከሆነ ሀገሪቱ እንደገና ምርጫ ማካሄድ ይኖርባታል ማለት ነው። መጨረሻም ዜና እረፍት፣ በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት እንዲሁም በቻይናና በስዊድን የኤርትራ አምባሳደር ሆነው ያገለገሉት ታዋቂ ዲፕሎማት አምባሳደር አርአያ ደስታ ከዚህ ዓለም በሞት መለየታቸው ተገለጸ። ኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው እንዳስታወቁት አምባሳደር አርአያ ደስታ በ75 ዓመታቸው ማረፋቸውን ገልጸዋል። አንጋፋ የነጻነት ታጋይና የበቁ ዲፕሎማት የነበሩት አምባሳደር አርአያ ሀገራቸውንና ህዝባቸውን ላለፉት 40 ዓመታት በከፍተኛ ትጋትና ቁርጠኝነት እንዳገለገሉ የማስታወቂያ ሚኒስትር የማነ ገብረ መስቀል አውስተውላቸዋል። አድማጮች፣ ለሰዓቱ የተጠናቀረው ዜና እዚህ ላይ አበቃ።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ግንቦት 25 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አሁን ወደ ዕለቱ አብይ ርዕስ እንወሰዳችሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመጪው ዓመት እስከ 100 የሚደርሱ አነስተኛና መካከለኛ ግድቦችን እገነባለሁ ብለዋል ሲል የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ ትላንት ተቃውሞ ያዘለ መግለጫ አውጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያ ዓለም አቀፍ ሕጎችን እስካከበረች ድረስ የተፈጥሮ ሀብቷን መጠቀም ትችላለች ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ኢትዮጵያ በግዛቷ በገነባችው የህዳሴ ግድብ አሞላል ዙሪያ የቀጠለው አለመግባባትም እስካሁን መላ አላገኘም። የአሜሪካ ድምጽ ዘጋቢ ኤድዋርድ ይራኔን ከካይሮ ያጠናቀረውን ዘገባና የኢትዮጵያን ምላሽ ያካተተውን ዘገባ ስመኝሽ የቆየ ታቀርባለች።
የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ አህመድ ሐፊዝ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በመጪው ዓመት በሀገሪቱ በሚገኙ የውሃ አካላት ላይ 100 ትናንሽና መካከለኛ መጠን ያላቸውን ግድቦችን ለመገንባት ያላቸውን እቅድ መናገራቸውን ነቅፈው ያወጡትን ቁጣ ያዘለ መግለጫ አንድ የግብጽ መገናኛ ብዙሃን አስተላልፏል። ሐፊዝ በመግለጫቸው ይህ እቅድ ግብጽና ሱዳንን ባስቆጣው የህዳሴ ግድብ አሞላል ዙሪያ ባለው ግጭት የኢትዮጵያን ቀን ያልሆነ አመለካከት ያሳያል ካሉ በኋላ ኢትዮጵያ እንደዚህ አይነት እቅድ ሲኖራት ጎረቤቶቿ ላይ ጉዳት ከማድረሷ በፊት ልትማከር ይገባል ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲን በጉዳዩ ላይ በስልክ ለማናገር ያደረኩት ሙከራ ለጊዜው ባይሳካም ባካሄዱት ሳምንታዊ ጋዜጣዊ መግለጫ ስለ ጉዳዩ ተጠይቀው ኢትዮጵያ የዓለም አቀፍ ሕጎችን እስካከበረች ድረስ፣ በተለይም ድንበር ተሻጋሪ ወንዞችን አጠቃቀም ሕግ እስካከበረች ድረስ የትኛውንም ሀብት የመጠቀም መብቷ እንደተጠበቀ ነው ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ፋና በዘገባው አምባሳደር ዲና የጠቅላይ ሚኒስትሩ ንግግር አንዲት የተፈጥሮ ሀብቷን በራሷ መጠቀም ከምትችል ሉዓላዊት ሀገር የሚጠበቅ ሀሳብ ነው ማለታቸውንም ጨምሮ ጠቅሷል። የግብጹ ፕሬዝዳንት አብዱልፈታህ አልሲሲ ባለፈው ሳምንት ጅቡቲን በጎበኙበት ወቅት በሰጡት ጋዜጣዊ መግለጫ የግድቡን ሙሌት አስመልክቶ ከኢትዮጵያ ጋር ከገቡበት አለመግባባት ለመውጣት በድርድር ዲፕሎማሲያዊ መፍትሄ ላይ የመድረስ ተስፋ እንዳላቸው ተናግረው ነበር።
استعرضت كذلك المستجدات الخاصة بقضية سد النهضة والملف الذي يمس
የህዳሴ ግድብ ሁኔታ ያጠቃላይ ቀጠናውን ጥቅም የሚነካ ነው። እናም ባሞላሉና አፈጻጸሙ ላይ ተገቢና ሚዛናዊ ስምምነት ላይ ባስቸኳይ መድረስ አለብን። የሌሎችን ሀገራት ጥቅምና መብት ሳይስጠብቅ የራሱን እቅድ ለማስፈጸም የሚሞክር ማንኛውንም አካል ግብጽ ትቃወማለች።
በግብጽ የፖለቲካ ሶሲዮሎጂ ባለሙያ የሆኑት ሰኢድ ሳዴክ ለአሜሪካ ድምጽ ያስረዱ ኢትዮጵያ በሐምሌ ወር ሁለተኛውን ዙር የህዳሴ ግድብ ሙሌት የማካሄዷ ጉዳይ የግብጽን ህዝብ አስቆጥቷል ይላሉ።
Public opinion is very angry and is pushing the government to react to the provocation.
የህዝብ አስተያየት ቁጣ የተሞላበት ነው እና ሁሌም የግብጽን ህዝብና መንግስት በመተንኮስ ለሚናገሩ የኢትዮጵያ ፖለቲከኞችና ሚዲያ ትንኮሳ መንግስት ምላሽ እንዲሰጥ እየገፋፉት ነው።
ሳዴክ በተለይ ከግብጽ ውጭ የሚገኙ የግብጽ ተቃዋሚ ኃይሎች መንግስት ግጭቱን በአግባቡ እያስተናገደ አይደለም በማለት የተቃውሞ ሰልፍ እየጠሩ መሆኑንም ተናግረዋል። አክለውም የግብጽ ባለስልጣናት በተለይ እንደ አውሮፓ ህብረት፣ ዩናይትድ ስቴትስ እና የአፍሪካ ህብረት ያሉ ሀያላን አደራዳሪዎች ተጽዕኗቸውን ተጠቅመው ለምን ዲፕሎማሲያዊ መፍትሄ ለማምጣት ፈቃደኛ እንዳልሆኑ ግራ መጋባታቸውን ያስረዳሉ። የአሜሪካ ድምጽ ያናገራቸው በዩናይትድ ስቴትስ ዋሽንግተን ክፍለ ግዛት በሚገኘው ብሔራዊ መከላከያ ዩኒቨርሲቲ መምህር የሆኑት ፓውል ሱሊቫን በበኩላቸው ኢትዮጵያ የህዳሴ ግድቡን መገንባቷ በራሱ ቁጣ የሚያጭር ሆኖ ሳለ 100 ግድቦችን እገነባለሁ ማለቷ የበለጠ ጸቡን የሚያጋግል መሆኑን ተናግረዋል። ለዚህ ግብጽ ምላሽ መስጠቷ አይቀርም የሚሉት ሱሊቫን ኢትዮጵያ ሰላም የምትፈልግ ከሆነ እያደረገች ያለችው ግን ተቃራኒውን ነው ሲሉ ያስረዳሉ። ወደ ጦርነት ከተገባ ሁሉም ወገን ከፍተኛ ኪሳራ ይደርስበታል የሚሉት ሱሊቫን ምክንያታዊ ወደ ሆነ ስምምነት መድረስ ባይቻል እንኳን አሁን ባለው ሁኔታ ነገሮች ወደ ተቃራኒ አቅጣጫ እየሄዱ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ የግብጽና የሱዳን ወታደሮች በጋራ የጀመሩትን 6 ቀን የፈጀ የመሬት የአየርና የባህር የጦር ልምምድ በዚህ ሳምንት ማጠናቀቃቸውን አሶሲየትድ ፕሬስ ዘግቧል። ይህ ልምምድ ሁለቱ ጎረቤት ሀገሮች የጸጥታ ጉዳዮች ላይ ያላቸውን ትስስር ማጠናከራቸውንና ከኢትዮጵያ ጋር ያለው ውጥረት እየተባባሰ ባለበት ሁኔታ ኃይል እንደሚያሳይ ዘገባው ጨምሮ ገልጿል። የጋራ የጦር ልምምዱ ሰኞ ዕለት ካርቱም አጠገብ በሚገኝ የጦር ሰፈር ሲጠናቀቅም የሁለቱ ሀገራት ልዩ አማካሪ የሆኑት የሱዳኑ መሐመድ ኦትማን አልሁሴን እና የግብጹ አቻቸው ሌተናል ጀነራል መሐመድ ፋሪድ መገኘታቸውን የኤፒ ዘገባ ያመለክታል። አድማጮች፣ ጉዳዩን አስመልክቶ ከኢትዮጵያ ባለስልጣናት ምላሽ ለማግኘት ያደረግነው ሙከራ ለጊዜው ባይሳካም ምላሻቸውን እንዳገኘን ይዘን እንመለሳለን። በኤድዋርድ ይራኒያን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ስመኝሽ የቆየንና ዘጋቢያችንን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ከቤንሻንጉል ጉሙዝ ክልል ካማሽ ዞን ሴዳል ወረዳ በጸጥታ ችግር ተፈናቅለው በክልሉና በምዕራብ ወለጋ ውስጥ የሚገኙ አንዳንድ ተፈናቃዮች በቂ የሰብአዊ ድጋፍ እየተደረገልን አይደለም ሲሉ ተናግረዋል። የቤንሻንጉል ጉሙዝ ክልል በበኩሉ ተፈናቃዮቹ መጠለያ ውስጥ እየደገፍናቸው ነው በማለት ቅሬታው ተገቢ እንዳልሆነ አስታውቋል። ነዋሪዎቹ የተፈናቀሉበትን የሴዳል ወረዳ የጸጥታ በማሻሻልም ወደ መጡበት ለመመለስ እየሰራን ነው ብለዋል። በምዕራብ ወለጋ ውስጥ ያሉ ተፈናቃዮች ድጋፍ እንዲያገኙ በዞን ውስጥ ካሉ አመራሮች ጋር ተወያይተናል ያለው ደግሞ የኦሮሚያ ክልል መንግስት ነው። ናኮር መልካ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል።
ከአንድ ወር በፊት ከታጣቂዎች ጥቃት በመሸሽ ከካማሽ ዞን ሴዳል ወረዳ ወደ አሶሳ መሄዳቸውን ይናገራሉ ቄስ አዲሱ አባት እንደሚባሉ በስልክ የገለጹ አንድ አባት። በአሁኑ ጊዜም በቤተ ክርስቲያን ተጠልለው እንደሚገኙ በመግለጽ ለእርሳቸውና አሶሳ ከተማ ውስጥ ለሚገኙ ሌሎችም የሴዳል ተፈናቃዮች ሰብአዊ ድጋፍ እንዲደረግላቸው ጉዳዩ የሚመለከታቸውን መስሪያ ቤቶች ሲወተውቱ መቆየታቸውን ገልጸዋል።
እንግዲህ በደረሰብን የጸጥታ ችግር ቀጥታ የመጣ ነው ወደ ክልሉ ወደ አሶሳ ነው። እዚያው የተጎዱትም እነዚያው ተጎድተው በገደልም በምንም አምልጠን የመጣ ነው አሶሳ ላይ ነው። በወቅቱ መጠን እዚህ ለተለያዩ ድርጅቶች አመልክተናል። በወቅቱም ድጋፍ እንደሚያደርጉና መልሶ እንደሚያቋቁሙ ሀሳቦችን ስነዘሩልን ሰብአዊ መብትም የተለያዩ ድርጅቶችም ደህና አመለከትንም። ከዚያም በኋላ ከሶስተኛ ቀን በኋላ እዚህ የመሰረተ ልማት ችግሮች እንዳሉ እርዳታ ድጋፍ ለማድረግም እዚህ ላይ አይቻልም እና ወደ በአምባሲ ሄዳችሁ በመጠለያ ተቀምጣችሁ ድጋፍ እናደርጋለን አሉ። ያው የተወሰኑት ወደዚያ አሉ። መንግስት ሰራተኞች እና የተለያዩ ደግሞ እንደዚህ የጤና እክል ያለባቸው ምን ያላቸው እዚህ አሶሳ ላይ ይኖራሉ። እዚህ ያሉትንም የተለያዩ ድርጅቶች ባላቸው አቅም እንደሚረዷቸው ነው ኢንፎርሜሽን ያለው። ያው ከዚህ አብረው ከተፈናቀሉት አንዱ እኔ ነኝ። የጤና እክል አለብኝ ወደ መጠለያ መሄድ አልችልም ብዬ በወቅቱ አመልክቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሶሳ ሀገረ ስብከት የሚባል አለ። እስካሁን እነሱ ናቸው አንዳንድ ጎማ እያደረጉልኝ እና አይዞ እያሉኝ እና ደግሞ የሚያውቁ ሰዎችም የቤት ኪራይም እየተባበሩ እየከፈሉልኝ እስካሁን ድረስ እኖራለሁ። ከዚህ በኋላ ያለው ግን በጣም አስጊ ላይ ነው ያለው።
በተመሳሳይ ሁኔታ ከዚያው የሴዳል ወረዳ ውስጥ በመፈናቀል በምዕራብ ወለጋ ዞን መነሲቢ ወረዳ መንዲ ከተማ ውስጥ ከነ ቤተሰቦቻቸው ዘመድ ጋር ተጠልለው እንደሚገኙ የተናገሩት ደግሞ ማቲ ሙላቱ እንደሚባሉ የገለጹ ግለሰብ ናቸው። አቶ ማቲ የእህል ድጋፍ የተደረገልን ቢሆንም ለልጆች የሚሆን አልሚ ምግብና መጠለያ አላገኘንም ይላሉ። ከሴዳል ስንወጣ ምንም ይዘን አልወጣንም። አንዴ እህል ከሰጡን በኋላ ተመልሶ ያየን ምን ያስፈልጋቸዋል ያለን ሰው የለም። የአካባቢው ሰው ላይ ጥገኛ በመሆን የሚኖሩም አሉ። አቅም ያላቸው ደግሞ ተከራይተው ይኖራሉ። ሕፃናት ያላቸው ሰዎች ወተት መግዣ የላቸውም። የሚያጠቡትም ከወተት ውጪ የተለያየ ምግብ አስፈላጊ ቢሆንም ነገር ግን ይህንን ለማሟላት አይችሉም፣ የሚያቀርብም የለም ብለዋል። እንዲደረግላቸው የሚፈልጉትንም እነዚህ ተፈናቃዮች አብራርተዋል።
ለወደፊቱ ራሱ ክረምቱ እየመጣ ነው፣ ወደ ስራ አልተገባም። ዝናብ አለ፣ መጠለያው በቂ መጠለያ አይደለም። በጣም ነው የሚያሰጋው፣ በጣም ነው ያሰጋል። አሁን እንደነዚህ ያሉትን ሰዎች መንግስትን በተቻለው አቅም አሰባስቦ መደገፍ ያለበትን ነገር ቢደግፍ፣ ሌላም የተለያዩ ድርጅቶችም እነዚህም በተለይ በጤና ክል ያለባቸውን ሽማግሎችን የመንግስትን ድጋፍ አድርጎ ወደፊትም ደግሞ ወደ ቦታው መመለስ ካለባቸው ጥናት አድርጎ ሰላሙን አረጋግጦ አካባቢውን ቀጠናውን አረጋግተው ማህበረሰቡን መመለስ ካለበት መመለስ ባለበት መንገድ ቢመልሱ፣ ነጋዴውን አበረታተው የወደመበትን የከሰረውን ኪሳራም ድጋፍ አድርገው መንግስት ሰራተኛውን በመንግስት ሰራተኛው ቢያደርጉ የተሻለ ነው ብዬ ነው ሀሳብ የምገልጽ።
የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ ቅሬታው ከመጠለያ ጣቢያ ውጪ ካሉ ሰዎች የተነሳ ነው ካሉ በኋላ ለተፈናቃዮቹ ሰብአዊ ድጋፍ እየተደረገ ነው ብለዋል።
ችግሩ ከተፈጠረ በኋላ ሰዎቹ ወደ ተለያየ ቦታ ነው የሸሹት። በስጋት የተወሰኑት ወደ አሶሳ ነው የመጡት እንደተገለጸው። ሌሎቹ ወደ መነሲቡ፣ ሌሎቹ ወደ ለታሲቡ ክልቱካራ፣ ሌላም ቦታ ይሄዱ አሉ። በሶስት ነው የከፈልናቸው። መንግስት ሰራተኞች አሉ፣ ተማሪዎች አሉ፣ ሌሎች ማህበረሰቦች አሉ። እነሱ ስለተፈናቀሉ ሶስቱንም ትሪት ለማድረግ ነበር የሞከር ነው። ስለዚህ ወደ 941 የሚሆኑ መንግስት ሰራተኛና መንግስት ሰራተኛ ቤተሰቦችን እዚሁ የአንድ ወር ደመወዛቸው እስከሚከፈላቸው ድረስ ለአንድ ወር የሚሆን ድጋፍ ነው ያደረግንላቸው። ሌሎችን ማህበረሰብ ካምፕ ሰርተን ወደ ባምባሲ የሚባል ወረዳ ነው የወሰድነው። እዛ ድጋፍ እየተደረገላቸው ነው ያለው፣ በመንግስትም፣ በህዝብም፣ በኤንጂዎችም፣ በሌሎችም። ስለዚህ ህዝቡ በጣም ነው የተረባረበው፣ በጣም ነው ያገዘው። በዚህ አጋጣሚ ህዝቡንም፣ ማህበረሰቡ፣ መንግስት፣ መንግስታዊ ያልሆኑ ድርጅቶችንም ማመስገን እንፈልጋለን። አልፎ አልፎ ግን ተደብቆ የነበሩ አሁን አንድ ወር ሁለት ወር ካለፈ በኋላ ድጋፍ ያስፈልገናል፣ የእኛ ዘመዶች እርዳታ ወስደዋል፣ ስለዚህ እርዳታ እንወስዳለን ብሎ የሚመጡ ሰዎች አሉ። እነዚህም ደግሞ አሁን በዚህ ደረጃ ላይ ደሞዝ ስለተከፈለ እርዳታ አይሰጥም ብለን እየመለስን ያለ ነው። ግን ካምፕ የገቡ ሰዎች ከፌዳል ብቻ ሳይሆን ከጉል ሰውና ከባቦ ገንበል ከኦሮሚያም የመጡ አሉ። በአጠቃላይ ወደ 3782 ሰዎች የሚሆኑ ናቸው። እነሱ በሚገባ ድጋፍ እየተደረገላቸው ነው ያለው ማለት ነው።
ከሴዳል ውስጥ የተፈናቀሉትን ጨምሮ በክልሉ ውስጥ ከ300,000 በላይ ድጋፍ ለሚሹ ተፈናቃዮች ድጋፍ እያደረግን ነው ያሉት ኮሚሽነሩ፣ ከካማሽ በሎጀገንፎይ እና ሌሎችም ቦታዎች ለተፈናቀሉ ዜጎችም ጭምር ከፌዴራል መንግስትና ሌሎችም ባለድርሻ አካላት ጋር በመሆን የሰብአዊ እርዳታ እያደረግን ነው ብለዋል። የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አባድር አብዳ በበኩላቸው ከቤኒሻንጉል ጉሙዝ የተፈናቀሉትን ለመደገፍ ከምዕራብ ወለጋ ዞን አመራሮች ጋር ተወያይተናል ካሉ በኋላ ተፈናቃዮች በምስራቅ ወለጋ ዞን ውስጥም እንደሚገኙ ገልጸዋል። እንደ ምዕራብ ወለጋም ቤኒሻንጉል ጉሙዝ ክልል ውስጥ የጥፋት ኃይሎች በጣሉት አደጋ ሳቢያ ተፈናቅለው ወደ ኦሮሚያ ክልል ምዕራብ ወለጋም የመጡ አሉ። ለእነዚህም በዞኑ ውስጥ የሚገኝ ጽህፈት ቤታችን እህል እንዲሰጣቸው አድርገናል። ተጨማሪ ድጋፍ የሚያስፈልግ ከሆነም ከዞኑ አመራሮች ጋር ተነጋግረን አሁን በእጃቸው ያለውን እንዲሰጧቸውና ከእነሱ አቅም በላይ የሆነ ደግሞ ካለ እንዲጠየቅ ተግባብተን እየሰራን ነው። በተመሳሳይ ሁኔታ ከቤኒሻንጉል ጉሙዝ ክልል ተፈናቅለው በምስራቅ ወለጋም በመጠለያ ካምፕ ውስጥም ባይሆን በህብረተሰቡ መካከል እየኖሩ ያሉ አሉ። ለምሳሌ በጉደያ ቢላ ውስጥ ድጋፍ እየተደረገላቸው ይገኛል። በአዲስ ሁኔታ ደግሞ ወደ ሀሮ ሊሙ፣ ሊሙ ኤቨንቱና ጊዳ አያና ወረዳ የመጡ ስላሉ ድጋፍ እንዲደረግ እየተሰራ ነው ብለዋል። የሁለቱም ክልሎች አመራሮች ተፈናቃዮቹን ወደ መጡበት ለመመለስና ለማቋቋም በጋራ እየሰሩ መሆናቸውን ገልጸዋል። ከአንድ ወር በፊት መንግስት የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሔንን ታጣቂዎች ናቸው ብሎ የሚጠራቸው ኃይሎች በሴዳል ውስጥ በርካታ ሲቪሎችን በመግደል የጸጥታ ኃይሎችና ንብረት ላይ ጉዳት ማድረሳቸውን መዘገባችን ይታወሳል። በርካታ ዜጎች የተፈናቀሉትም ይህንኑ ጥቃት ተከትሎ ነው። ለአሜሪካ ድምፅ ናኮር መልካ ካምቦ።
የአምቦውን ዘጋቢያችን ናኮር መልካን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። በኦክስጅን እጥረት ምክንያት በመቀሌ ከተማ የሚገኝ አይደር ሪፈራል ሆስፒታል 22 ታካሚዎች ህይወታቸው ማለፉን ሆስፒታሉ አስታወቀ። በኦክስጅን እጥረት ምክንያት በሆስፒታሉ ይካሄዱ የነበሩ ስራዎች መስተጓጎላቸውንም ገልጿል። የአይደር ሪፈራል ሆስፒታል ሜዲካል ዲሬክተር ዶክተር ክብሮም ገብረስላሴ ለአሜሪካ ድምጽ ክፍተቱ በሚቀጥሉት ቀናት ለመፍታት እየተሰራ መሆኑንም ተናግረዋል። የሙልጌታ አጽብሃ ዘገባ ነው፣ እንደሚከተለው ይቀርባል።
በመቀለ ከተማ የሚገኝ አይደር ሪፈራል ሆስፒታል በሀገሪቱ የመጀመሪያ የሕክምና ኦክሲጅን ማምረቻ ማሽን በመትከል የሕክምና ስራውን እያከናወነ እንደነበር የገለጹት የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብረም ገብረስላሴም ሆስፒታላቸው በአሁኑ ጊዜ የኦክሲጅን እጥረት አጋጥሞት ታካሚዎች እየተጎዱበት መሆኑ ለአሜሪካ ድምጽ ገልጸዋል። በሆስፒታሉ የነበረው የኦክሲጅን ማምረቻ ማሽን መበላሸቱ ተከትሎም ለሌሎች የጤና ተቋማት ጭምር ያግዝ የነበረው ሆስፒታላቸው ከግል ተቋማት በመግዛትና ከለጋሽ ድርጅቶች ክፍተቱ መሙላት ጀመረ ብለዋል። ዶክተር ክብሮም
2013 ከገባን ጀምሮ ከፍተኛ የሆነ የማምረት አቅም እጥረት ስላጋጠመ የተለያዩ የግል እና በእርዳታ ሊሰጡን ከሚችሉ ድርጅቶች የተናገርን ኦክሲጅን እናመጣ ነበር። አብዛኛው እኛ ኦክሲጅን ስናመጣ የነበረው ቬሎሲቲ የሚባል የጨርቃጨርቅ ፋብሪካ አለ፣ የግል እንደሆነ በነጻ ኦክሲጅን ይሰጡን ነበር። ከዛ እያመጣን እንጠቀም ነበር። እኛ የምናመርተው በጣም የመጨመር ትንሽ ስለነበረ ጦርነቱ ጥቅምት ላይ ሲጀምር ህዳር መብራት አልነበረም፣ ፋብሪካውም ተዘርፏል፣ እቃዎቹም ወድሟል፣ አሁን ስራ ላይ የለም፣ ተዘጋ። ከዛ የምናመጣበት ሁኔታ አልተፈጠረም፣ አቆመ ማለት ነው።
ለአደር ሪፈራል ሆስፒታል በነጻ ኦክሲጅን ያቀርብ የነበረውን ቬሎሲቲ የተባለ የጨርቃጨርቅ ፋብሪካ በትግራይ ጦርነት ምክንያት ጉዳት ከደረሰበት በኋላ ከአንድ የግል ኦክሲጅን ማምረቻ ተቋም መግዛት ጀመርን ብለዋል ሜዲካል ዳይሬክተሩ። የግዢው ወጪ በጤና ሚኒስቴር ይሸፈን እንደነበረ የገለጹት ዶክተር ክብሮም ከአንድ ወር በፊት ግን ይህ ኦክሲጅን የሚያመርት ማሽን ችግር ደረሰበት ብለዋል። በዚህ ምክንያትም የተፈጠረ የኦክሲጅን እጥረት ለመቀነስ ከአዲስ አበባና ደሴ ኦክሲጅን ለማምጣት ውል ቢታሰርም በሚፈጠሩ የመንገድ መዘጋት በሚገባ ኦክሲጅኑ ማስገባት አልተቻለም ነው ያሉት። በተፈጠረው የኦክሲጅን እጥረት የታካሚዎች ህይወት እንዳለፈ ገልጸዋል ዶክተር ክብሮም።
ማምረት አቆሙ፣ የኤሌክትሪክ ሳይሆን የብልሽት ስላጋጠማቸው እነሱ ሲያቆሙ እኛ ምንም አይነት ኦክሲጅን ሶርስ አልነበረንም። የነበሩን ኦክሲጅን የሚያስፈልጋቸው ታካሚዎችም እንደመጡ ሳይረዱ፣ የኮቪድ ታካሚዎችም ሌሎች ታካሚዎችም እንደዚህ በኦክሲጅን በቀላሉ ሊረዱ የሚችሉ ወደ 22 የሚሆኑ በሽተኞች ምተውብናል።
እንዲሁም በሆስፒታሉ ይከናወኑ የነበሩ ቀዶ ጥገና ጨምሮ ሌሎች ኦክሲጅን የሚያስፈልጋቸው ታካሚዎች ማስተናገድ አልቻልንም ነው ያሉት። በአይደር ሆስፒታል የነበረው የኦክሲጅን ማምረቻ ለመጠገን ስራዎች መጀመሩ ገልጸው በቅርብ ቀናት ችግሩ ለመፍታት ጥረት እየተደረገ ነው ብለዋል።
ቀጣይ መፍትሄ እንደ መፍትሄ የተያዙ አንደኛው የራሳችንን ኦክሲጅን ፕላንት መለዋወጫ ጋር ከውጭ ሀገር የቻይና ስሪት ነች ከቻይና እንዲመጣ በማድረግ ለመጠገን ሙከራ እያደረግን ነው። ኦልሬዲ ስራው ተጀምሯል። በዚህ ሳምንት ያልቃል ብለን እንጠብቃለን። ተሳክቶልን ወደ ነበረችበት ከተመለሰች ለራሳችን በቂ የሆነ ኦክሲጅን ማምረት እንጀምራለን። ካልተሳካ ደግሞ ሌላው የግል ካምፓኒውም ስራ ላይ ነው ያሉት። እነሱ ነገ ያልቃል ብለን እናስባለን። ስራው ከጀመረ ከእነሱ በፊት ስናደርግ እንደነበረ ኦክሲጅን እየገዛን እንቀጥላለን ማለት ነው።
ለችግሩ ዘላቂ መፍትሄ ለማምጣትም ትልቅ የኦክሲጅን ማመንጫ ማሽን ለመትከል ከፌዴራል መንግስት ጋር እየተነጋገርን ነን በማለት ነው ዶክተር ክብሮም የገለጹት። በጉዳዩ ላይ ከክልሉ ጤና ቢሮ እንዲሁም ከፌዴራል ጤና ጥበቃ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ ጽባህን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ትላንት ኦክላሆማ ክፍለ ግዛት ላይ በተደረገው የተልሳ የዘር ፍጅት መታሰቢያ በዓል ላይ ለመገኘት የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት ሆነዋል። እንደ አውሮፓውያን የቀን አቆጣጠር በ1921 ዓመተ ምህረት ከ100 ዓመታት በፊት ማለት ነው ነጮች ተሰባስበው የበለጸገ የጥቁሮች ማህበረሰብ ላይ ጥቃት ከፍተው አውድመውታል። በጥቃቱ እስከ 300 የሚሆኑ ሰዎችም አልቀዋል፣ በብዙ ሺህ የሚቆጠሩት ደግሞ ቤት አልባ ሆነው ቀሩ ስትል የዋይት ሀውስ ዘጋቢ ፓትሲ ውዳስ ኳራ በአጠናቀረችው ዘገባ ጠቁማለች። አዳነች ፍሳሄ ታቀርበዋለች።
እንደ አውሮፓ አቆጣጠር በ1921 ዓ ም ተልሳ ኦክላሃማ ላይ የነበረው ግሪንውድ የተባለ የአፍሪካውያን አሜሪካውያን የዳበረና የበለጸገ ሰፈር ስለነበር የጥቁሮች ዎል ስትሪት የሚል ስያሜ አግኝቶ እንደነበር ይታወቃል። ዎል ስትሪት በኒውዮርክ ከተማ ማንሃተን ወረዳ ላይ የሚገኝ የአክሲዮን ልውውጥ ያለበትና ግዙፍ የገንዘብ ተቋማት የሚገኙበት ቦታ ነው። አንድ በነጮች የፖሊስ መስሪያ ቤት የተደገፈ የነጮች ቡድን የግሪንውድ ሰፈርን በእሳት አጋይቶ አመድ አደረገው። በመቶዎች የሚቆጠሩ ሰዎች አለቁ፣ በብዙ ሺዎች የሚቆጠሩት ደግሞ ቤት አልባ ሆኑ። ይህም በአብዛኛው ለአስርተ ዓመታት ያህል ተዳፍኖ የቆየ የሀገሪቱ የጨለመ ታሪክ ገጽታ ተደርጎ ይታያል። ዲሚትሮስ ዊሊያምስ የተባሉ የተልሳ ነዋሪ ገልጸውታል።
ተልሳ ውስጥ የተወለዱና የሚኖሩ ሰዎች እንኳ እስከ ቅርብ ጊዜ ድረስ ስለ ግሪንውድ ጉዳይ አያውቁም ነበር።
ፕሬዚደንት ጆ ባይደን ትላንት የግሪንውድ የባህል ማዕከልን ጎብኝተዋል። ተልሳ ላይ የተፈጸመውን አሳዛኝ ታሪክ ለማሰብ በተደረገ ስነ ስርዓት ለመገኘት የመጀመሪያው የሀገሪቱ ፕሬዝደንት ሆነዋል።
ወገኖቼ አሜሪካውያን፣ ይህ የሁከት አድራጎት ሳይሆን የፍጅት ነበር የነበረው።
ፕሬዝደንት ባይደን በአሁኑ ወቅት ከ100 ዓመታት ዕድሜ በላይ የሆኑትን ሶስት ከፍጅቱ የተረፉ ሰዎችን አነጋግሯል።
You are the three known remaining survivors of a story seen in the mirror dimly.
እናንተ ሶስታችሁ በዚህ በደበዘዘ መስታወት ላይ ከመታየው የፍጅት ታሪክ የተረፋችሁ የምትታወቁ ሰዎች ናችሁ። ነገር ግን አሁን ታሪካችሁ እንዲህ ደብዝዞ አይቀርም። ጉልቶ የሚታይበት ጊዜ ደርሷል።
በሀገሪቱ የሚካሄደው ዘር ተኮር ውይይት ሆንተ ብሎ በሚፈጸም ዘረኝነት ተግባርና የጥቁሮች ህይወትን ዋጋ አለው በሚሉት ነጥቦች ላይ ያተኮረ ሲሆን የተልሳው ፍጅት ግን ለአስርተ ዓመታት ያህል ተዳፍኖ ቆይቷል። ስቲቭ ፊሊፕስ የተባሉ የቀለም ዲሞክራሲ የሚል ፖለቲካ ተኮር ሚዲያ መስራች ያብራራሉ።
Records were actually removed from the city hall, removed from the library. They delivered
በመሰረቱ ሰነዶች ከከተማይቱ ማዘጋጃ ቤትና ከከተማይቱ አብያተ መጻሕፍት እንዲጠፉ ተደርጓል። መላ ታሪኩ እንዳይታወቅ ሆን ብለው አዳፍነውት ቆይተዋል። አሁንም ቢሆን የዚህች አገር የዘረኛነት ታሪክና የነጮችን የበላይነት አስተሳሰብ አደብዝዞ ለማቅረብ የሚደረገው ጥረት እንደቀጠለ ነው።
ፍጅቱ ከተፈጸመ 100 ዓመት ወዲህ በጥቁር አሜሪካውያን ላይ የዘረኝነት ተግባር መፈጸም ቀጥሏል። የመንግስት ሐስ በሚያመለክተው መሰረት አንድ መደበኛ የነጭ ቤተሰብ ከተመሳሳይ የጥቁር አሜሪካዊ ቤተሰብ በ8 እጥፍ የላቀ ሀብት አለው። በዓለም አቀፉ ወረርሽኝ ጊዜ ደግሞ የሀብት መጠን ክፍተት ሰፍቷል። ባይደን ታዲያ ክፍተቱን ለማጥበብ ቃል ገብተዋል። ዝቅተኛ ገቢ ባላቸው ማህበረሰቦች በ10 ቢሊዮን ዶላር የሚቆጠር መዋለ ንዋይ ለመመደብ ፌዴራሉ መንግስት በውህዳኑ ከተያዙ የንግድ ተቋማት ጋር የሚያደርገውን ኮንትራት እንዲያሰፋ ለማድረግ በትራምፕ አስተዳደር ወቅት ታግዶ የነበረው ፍትሃዊ የቤቶች ስራ ውጥ እንዲቀጥል ለማድረግ የባይደን አስተዳደር ቃል ገብቷል። ነገር ግን የተልሳው ፍጅት ሰለባ ለሆኑት ወይም ጥቁር አሜሪካውያን በባርነት መያዛቸውን አስመልክቶ ካሳ ስለመክፈል ጉዳይ አላነሱም። የተልሳ ነዋሪ ፓስተር ወይም ቄስ ሮበርት ተርነር
It's hypocritical for us to go out around the world and try to demand other countries treat their citizens.
ይህ ለኛ ግብዝነት ነው። እኛ ሀገሮች ዜጎቻቸውን በትክክል እንዲመሩና ፍትሃዊነት እንዲያሳዩ በዓለም ዙሪያ ለመጠየቅ እንሞክራለን። ይህ የሚደረገው አሜሪካ ራሷ ፍትሃዊ መሆን ባለባትና በታሪኳ የከፋ የዘር ፍጅት መፈጸሙን ለማጤን በመትሞክርበት ወቅት ነው።
ባይደን ኦክላሃማን የጎበኙት ወጋጥባቂ ክፍላተ ግዛት አዲስ የመምረጥ ህግ እንዲኖር እየጠየቁ ባሉበት ወቅት ነው። ሪፑብሊካውያን የማጭበርበር ተግባር ለመቀነስ ነው ይላሉ። ዲሞክራቶች ግን የሪፑብሊካውያኑ ዓላማ የጥቁሮችና የሌሎች ወዳድ ህዝቦች የመምረጥ መብትን ለማጥበብ ነው ይላሉ። ባይደን ምክትል ፕሬዚደንት ካሚላ ሃሪስን አስተዳደሩ የመምረጥ መብት ለማስፋት የሚያደርገውን ጥረት እንዲመሩ መድበዋል።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን እናልፋለን። የአሜሪካ ድምጽ በትግራይ ክልል እየተከሰተ ያለውን ችግር አድሏዊ በሆነ መልኩ አቅርቦታል፣ በቂ ሽፋንም ነፍጎታል በሚል ቅሬታ ያላቸው የዋሽንግተን ዲሲና አካባቢዋ ነዋሪዎች በዛሬው ዕለት ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ራዲዮ ደጃፍ ሰላማዊ ሰልፍ አካሂደዋል። ሀብታሙ ስዩም የተወሰኑትን አነጋግሯቸዋል።
ዋሽንግተን ዲሲና አካባቢዋ የሚኖሩ በዋናነት የትግራይ ክልል ተወላጆች የሆኑ ትውልደ ኢትዮጵያውያን ዛሬ ረፋድ ላይ ከአሜሪካ ድምፅ ራዲዮ መገኛ ህንፃ ዊልበር ጄ ኮን ህንፃ ፊት ለፊት የተቃውሞ ሰልፍ አድርገዋል። የአሜሪካ ድምፅ በተለይም የምስራቅ አፍሪካው አገልግሎት አድሏዊ ዘገባ ያቀርባል፣ በትግራይ ክልል ውስጥ የተፈጸሙ የመብት ረገጣዎችን አድበስብሰዋል፣ የጋዜጠኝነት መርሆችን ጥሰዋል የሚለው ተቃውሟቸው ተሰምተዋል። በሰልፉ ላይ ተሳታፊ ከነበሩት መካከል አንዷ ወጣት ምጽላል ግርማ ናት።
ይህን ስብሰባ ያደረግንበት ምክንያት ቪኦኤ በትግራይ ጄኖሳይድ የሚያደርገው ስርጭት ስለሌለ እሱን ለመቃወምና በተጨማሪ ደግሞ ላለፉት 30 ዓመታት በትግራይ ህዝብ ላይ ባያዝ የሆነ ስርጭት ያስተላልፍ ስለነበር ለዛ ደግሞ ተጠያቂነት እንዲኖር ነው። በተለይ ደግሞ በአሁኑ ሰዓት በትግራይ ህዝብ ላይ በኢትዮጵያ ሰራዊት፣ በኤርትራ ሰራዊት እንዲሁም በአማራ ሚሊሻና ፋኖ ግድያ እየተፈጸመ ነው። ሴቶች ጾታዊ ጥቃት እየደረሰባቸው ነው። ንብረታቸው እየወደመ ነው። በሰው ሰራሽ ረሃብ እየተጎዱ ነው ያሉት። ይሄንን መቼም ለቪኦኤ የተደበቀ ነገር አይደለም። ነገር ግን እስካሁን ድረስ የተላለፈ አንድም ነገር በቪኦኤ አላየንም።
የአሜሪካ ድምጽ ራዲዮ ለኢትዮጵያና ኤርትራ መንግስታት የፕሮፓጋንዳ መሳሪያነት እየዋለ ነው፣ የትግራይ ክልል ክስተቶችን በበቂ ሁኔታ አልዘገበም በሚል ቅሬታቸውን ለማሰማት በስፍራው ከተገኙት መካከል አንዱ ደግሞ አቶ ዘአማን አለምሰግድ ናቸው።
በትግራይ ላይ ያለው የተዛባ የሪፖርቲንግ የአዘጋገብ ሁኔታ ለመቃወም ይሄ መሪ 10ኛ ወይ 12ኛ ጊዜ ሊሆን ይችላል። ተደጋጋሚ ብዙ ጊዜ ሰላማዊ ሰልፍ አድርገናል። እዚህ በሽታው ግን አሁንም አልለቀቀም። አሁንም ትግራይ ባዕድ ኃይል በኤርትራ ሰራዊት ከአገር ውስጥ ደግሞ በአምሃራ ፋኖ የሚባል ህዝብ እየተገደለ እየተጨፈጨፈ ሴቶቻችን፣ እህቶቻችን፣ ልጆቻችን፣ እናቶቻችን እየተደፈሩ ታይቶ በማይታወቅ ግፍ በሚፈጸምበት ጊዜ ሚዛናዊ የሆነ ዘገባ ይቅርና ራሱ ቪኦኤ ሰራተኛ የነበረው ሰውዬ አለመመቸት ምክንያት ለቆ የወጣው ሪፖርት አድርጎታል። ስለዚህ ሪፖርት ማድረግ ብቻ አይደለም መሳለቅም አለ እና ይሄ ነገር መቆም አለበት። እኔ ግብር ከፋይ ነኝ። እኔ በምከፍለው ግብር የሚተዳደር ሬዲዮ ጣቢያ ነው። ስለዚህ አሁንም ተቃውሟችን ለመግለጽ ነው።
ሰላማዊ ሰልፈኞቹ የአሜሪካ ድምፅ አስተዳደር ሁኔታውን አጣርቶ ተፈጥረዋል የሚባሉ የአሰራር ግድፈቶችን የሚፈጽሙ ሰራተኞችን ተጠያቂ እንዲያደርግም ጠይቀዋል። የዚህ ዜና አቅራቢ የሰላማዊ ሰልፈኞቹን ጥያቄ ለተቋሙ ሕዝብ ግንኙነት ክፍል ያቀረበ ሲሆን የሚሰጠውን ምላሽ በቀጣይ ቀናት ይዘን እንቀርባለን።
ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። 63 የሚሆኑ የሰብአዊ መብት ተከራካሪ ቡድኖችና ዓለም አቀፍ ተቋማት ግብጽ በሀገሯ ውስጥ ያሰረቻቸውን የፖለቲካ እስረኞች እንድትፈታ ወገንተኛ ያልሆኑ ተቋማትንና በሰላማዊ መንገድ ልዩነቶችን የሚያንጸባርቁ አካላትን ማፈኗን እንድታቆም ጥሪ ያቀረቡ የናይኪ ቺንግ ዘገባ ነው። ኤደን ገረመው ታቀርበዋለች።
የሰብአዊ መብት ተሟጋቾችና አነቃቂ አክቲቪስቶች በግብጽ የተመዘገበውና እየተፈጸመ ያለውን የሰብአዊ መብት ጥሰትን በተመለከተ ትኩረት ለመሳብ እየጣሩ ባሉበት በአሁኑ ሰዓት በጉዳዩ ላይ ዩናይትድ ስቴትስ ከግብጽ ጋር ገንቢ የሆነ ውይይት ለማድረግ ማቀዷን አስታውቃለች። 63 የሚሆኑ የሰብአዊ መብት ተከራካሪ ቡድኖችና ዓለም አቀፍ ተቋማት ግብጽ በሀገሯ ውስጥ ያሰረቻቸውን የፖለቲካ እስረኞች እንድትፈታ ወገንተኛ ያልሆኑ ተቋማትና በሰላማዊ መንገድ ልዩነቶች ችን የሚያንጸባርቁ አካላትንም ማፈኗ እንድታቆም ጥሪ ያቀረቡ ሲሆን የሂውማን ራይትስ ዋች መግለጫም የግብፁ ፕሬዚዳንት አብዱል ፈታህ ኤልሲሲ በነጻነት ማህበራት፣ ወገናዊ ባልሆኑ ተቋማትና ሰላማዊ ልዩነቶችን በሚያንጸባርቁ አካላት ላይ የሚያሳድሩትን ጫና በአስቸኳይ እንዲያቆሙ ሲል አስታውቋል። ይሄ የመጨረሻው ጥሪ የተደረገው መቀመጫውን በዋሽንግተን ዲሲ ያደረገው ዘ ፍሪደም ኢኒሽቲቭ የተሰኘው ተቋም የግብጽ ሰፊና ስልታዊ የሆነ የማሰር የማጎርና የጥቃት ዘመቻ እዚህ አሜሪካ ምድር ድረስ ደርሷል ብሎ ሪፖርት ካደረገ በኋላ ነው። በሪፖርቱ መሰረትም ባለፈው የጎርጎሮሳውያኑ አመት 2020 ላይ በግብጽ 11 የሚሆኑ አሜሪካውያንና የአሜሪካ ዜግነት ያላቸው ህጋዊ ነዋሪዎችና ቪዛ ያላቸው ግለሰቦች ያለ አግባብ ታስረዋል። 5ቱ ሲለቀቁም 3ቱ ደግሞ የጉዞ እገዳ ተደርጎባቸዋል የሚል ሲሆን ተቋሙ አክሎም ነዋሪነታቸውን በአሜሪካ ያደረጉ ተቃዋሚዎችን ለመቅጣት በሚልም ከደርዘን በላይ የሚሆኑ ተቃዋሚ ቤተሰቦች በግብጽ መታሰራቸውን መዝግቧል። ባለፈው ረቡዕ ዕለትም የዩናይትድ ስቴትስ ውጭ ጉዳይ አንቶኒ ብሊንከን የሰብአዊ መብት አያያዝን በተመለከተ ግብጽና ዩናይትድ ስቴትስ ገንቢ የሆነ ውይይት ለማድረግ ተስማምተዋል ብለዋል። እኚህ የዩናይትድ ስቴትስ ከፍተኛ ዲፕሎማት ፕሬዚዳንት ጆ ባይደን የግብጹን ፕሬዚዳንት ካነጋገሩ ከሁለት ቀናት በኋላ እንደ አውሮፓውያን አቆጣጠር ባለፈው ሳምንት ግንቦት 26 ዕለት የግብጹን ፕሬዚዳንት ኤልሲሲን በአካል አግኝተዋል። አንዳንድ የጉዳዩ ተንታኞች በዩናይትድ ስቴትስና በግብጽ መካከል የሚደረግ የሰብአዊ መብት አያያዝ ውይይት በሀገሪቱ የመብት አያያዝ ላይ ምንም አይነት የመሻሻል ፍሬ የሚያሳይ አይደለም ይላሉ። በካርኒጊ ዓለም አቀፍ የሰላም ተቋም ውስጥ የመካከለኛው ምስራቅ መርሃ ግብር ዳይሬክተር የሆኑት ሚሼል ዲዩን ዩናይትድ ስቴትስ ጠንከር ባለመልኩ ማለትም ለአብነት ያህል የግብጽ ዋና የንግድና የደህንነት አጋር ከሆኑት ከአውሮፓ ሀገራት ጋር በመጣመር በኤልሲሲ ላይ ጫና ብታሳድር ሲሲ የሚያደርጉትን ተጽዕኖ ላላ ሊያደርጉ ስለሚችሉ ግብጻውያን ትንሽ መተንፈሻ ያገኙ ይሆን ነበር ይላሉ። ነገር ግን ዩናይትድ ስቴትስ ለግብጽ ያላት ምስጋናና ድጋፍ በግብጽ በኩል ቁርጠኛ እንዳለ መሆን እየተወሰደ በመሆኑ አደጋለው ይላሉ። ብሊንከን ባለፈው ሳምንት ከሲሲ ጋር በነበራቸው ውይይት ላይ አላግባብ የታሰሩ አሜሪካውያን እንዲፈቱ አጽንኦት ሰጥተው አሳስበዋል። ከፍተኛ የዩናይትድ ስቴትስ አመራሮችም በሰብአዊ ጉዳዮች ላይ ለአንድ ሰዓት ያህል ውይይት ተደርጓል ብለዋል። በእለቱ በአማን በተደረገ ጋዜጣዊ መግለጫ ላይም የአሜሪካ የውጭ ጉዳይ ሚኒስትር ብሊንከን የታሰሩት አሜሪካውያን እስረኞችም በተመለከተ መጀመሪያ ማለት የምንፈልገው ነገር ቢኖር አላስፈላጊ በሆነው በሙስጠፋ ቃሲም ሞት ከልብ ማዘኔን ነው ሲሉ ለአሜሪካ ድምጽ የተናገሩ ሲሆን ባደረኩት ውይይት ላይም ይሄንን አንስቻለሁ። ሁሉም አሜሪካውያን ተመልሰው ከቤተሰቦቻቸው ጋር እስኪቀላቀሉ ድረስም ይሄንን ማድረጋችንን እንቀጥላለን ሲሉ ቃል ገብተዋል። ዋሽንግተን ካይሮን የዓለም አቀፍ የሽብርተኝነትና የቀጠናው አጋሯ አድርጋ ነው የምታያት። ይሁንና በመሐከለኛው ምስራቅ ጉዳዮች ሊቅ የሆኑት ዲዩን በአንድ ወቅት የሰላም አጋር የነበረችው ግብጽ አሁን ወደ ጨካኝና በሙስና የተዘፈቀ ወታደራዊ አገዛዝ በመቀየሯ በዩናይትድ ስቴትስ ከፍተኛ ድጋፍ ከሚደረግላቸው ግንባር ቀደም ሀገራት ተርታ መሆን የለባትም ይላሉ። ዩናይትድ ስቴትስ በአመት 1.3 ቢሊዮን ዶላር ለግብጽ የጸጥታ ድጋፍ ማድረግ መቀጠሏም ይህን መሰሉ መንግስት እንዲቀጥል ድምጽ መስጠት ስለሆነ አሳፋሪ ድርጊት ነው ሲሉ ዲዩን ለአሜሪካ ድምጽ ተናግረዋል። በጎርጎሮሳውያኑ 2020 የወጣው የሂዩማን ራይትስ ዋች ሪፖርት ግብጽ ውስጥ በዘፈቀደ የሚፈጸሙ ግድያዎች፣ በግዳጅ መጥፋት፣ ጨካኝና ለህይወት አስጊ የሆኑ የእስር አያያዞች፣ የዘፈቀደ እስራቶች፣ ከሀገር ውጭ የሆኑ ግለሰቦችን ለማጥቃት በሚል ፖለቲካዊ ተነሳሽነት ያላቸው የግለሰብ ቅጣቶች፣ የንግግርና የፕሬስ ነጻነት እንዲሁም የድረገጽ መታፈኖች እንዳሉ ያመለከተ ሲሆን በጎርጎሮሳውያኑ 2013 ኤልሲሲ ወደ ስልጣን ከመጡ በኋላ በሰብአዊ መብት ታጋዮች በኩል የሚደርስባቸውን ሂስ ከቁብ ሳይቆጥሩ ተቀናቃኞቻቸውን እያዳከሙ ሊጠየቁ የማይችሉ መሪ ሆነዋል። የግብጽ ባለስልጣናትም የፖለቲካ ምህዳሩንም ሆነ ፖለቲካዊ መቻቻልን ከማስፋት ይልቅ የሰፊውን ህዝብ ኑሮ ማሻሻል ይቀድማል በሚል የሰብአዊ መብት ትርጓሜ ላይ ክርክራቸውን ያስቀምጣሉ። ለናይኪ ቺንግ ዘገባ አይደን ገረመው ከዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ ይፈልጋችሁ ታገኙናላችሁ። ስርጭታችን በቀጥታ በዚያ እየተላለፈ ይገኛል። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ደሳለኝ መኮንን፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን የምርጫ ክርክር በዝግጅት አይነቱ የመጀመሪያ
የዴሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት ነው ርዕሰ ጉዳያችን።
አንድ የፓርቲ ሊቀመንበር መከላከያን እየመራ ዲሞክራሲ ስርዓት ይገነባል፣ ነጻ ፍትሐዊ አይነት አሰራር ይመጣ ብሎ ማሰብ አይቻልም።
ብልጽግና ኢትዮጵያ ህዝብ በካርድ ነው ያወጣችው።
የኢትዮጵያ ህዝብ እንደሚረዳው የብልጽግና ፓርቲ ገና ከተመሰረተ አለ
እኮ። እንዴት ተመሰረተ? አባቃሩ በምርጫ
በጣም ጥሩ ጥያቄ ነው።
ሪፎርም ነው ወይስ ለውጥ ነው? ሪፎርም ነው ብላችሁ የምታሳምኑ ወይም ደግሞ የምትከራከሩ ከሆነ ደግሞ ኢህአዴግ ለሰራው ጥፋትም ሆነ ላመጣው ስኬት ክሬዲት መውሰድ መቻል አለባችሁ።
ህዝቡ የሰራው ወጣቶቹ መስዋዕት ከፍለው ያመጡት ትግል የፓርቲ መቀስቀሻ ተደርጎ እየቀረበ አግባብነት የለው።
ትላንትና ወይንም ደግሞ ኢህአዴግ ላለፉት 30 ዓመታት ያደረጋቸውን ሁሉ ሲያደርጋቸው ሁሉም ነገር መጥፎ ነገሮች ነበሩ ብሎ አያምን።
በዚህ ክርክር ህዝብ ባለበት በቀጥታ እንከራከር ብለናቸው አንከራከርም ብላ ብልጽግና
ኢዜማ ምርጫውን እና እጩዎቹን ያመጣበትን መንገድ እንዲያስረዱን ሳይሆን እንዴት ነው ዲሞክራሲያዊ ተቋማት ነው የምትሉት? በዚህ
ምርጫ ቦርድ ባንድ ሰው ነው የቆመው፣ መዋቅር አይደለም። አንድ ሰው እዛ ቦታ ስላለ ነው ምርጫ ቦርድ እንደው እንዲያረግልን የሚለው።
ብልጽግና ያለፉት 3 ዓመታቶች የሰራውን የስራ ሪፖርት ነው እያቀረበ ያለው እንጂ በቀጣይ 5 ዓመታት ለህዝብ ሊያቀርብ ያቀደውን አማራጭ የፖሊሲ ሀሳብ አይደለም።
የነገረት
ደግሞ እርስ በርሳችሁ ስትጠያየቁ እርስ በርሳችሁ ስትከራከሩ ማየት ይናፍቃል እንጂ ገዢው ፓርቲ ላይ ብቻ በብሶት የተወለደ ሳይሆን በብስለት የተወለደ ሐሳብ እንድታነሱ እሱንም መስማት ይናፍቃል።
ተቋማቶቹ ትላንት የነበረውን ህይወታችን በምን መልኩ ኢምፓክት ያደረጉት ነው? እንዴ ከሶስት አመት በፊት የነበረኝ ደህንነት ከዚህ የተሻለ ነበር?
ለኢትዮጵያ የሚሻለው መድበለ ፓርቲ ነው ብለን እናምናለን።
በአሜሪካ ድምጽና በአሃዱ ራዲዮና ቴሌቪዥን የተዘጋጀውን ክርክር በነገው ምሽት ትመለከታላችሁ። አሁን ዲሞክራሲ በተግባር ባልደራስ ለእውነተኛ ዲሞክራሲ በእስር ላይ የሚገኙና ለመጪው ምርጫ እንዲወዳደሩ ያቀረባቸው ሶስት እጩዎች እንዲመዘገቡ ሲል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ትዕዛዝ ምርጫ ቦርድ አክብሮ የማይፈጽም ከሆነ ምርጫው እንዲታገድለት ለፍርድ ቤት ያፈጻጸም አቤቱታ አቅርቧል። እንደሚከተለው ዝግጅቱ ተሰናድቷል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ጽህፈት ቤት ኃላፊ አቶ ገለታው ዘለቀ ምርጫ ቦርድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ውሳኔ የተለያዩ ምክንያቶችን በማቅረብ ለመፈጸም ፈቃደኛ ባለመሆኑ የሰበር ውሳኔ ተፈጻሚ እስኪደረግ ድረስ መጪው ምርጫ እንዲታገድለት ያፈጻጸም አቤቱታ ማቅረቡን ለአሜሪካ ድምጽ ገልጿል። ፍርድ ቤቱም ከትላንት በስቲያ ሰኞ በዋለው ችሎት ምርጫ ቦርድ ነገ ግንቦት 26/2013 ዓ.ም. ፍርድ ቤት ቀርቦ እንዲያስረዳ ትዕዛዝ ሰጥቷል። የባልደራስ ጠበቃ አቶ ሄኖክ አክሊሉ የጉዳዩን መነሻ ወደ ኋላ መለስ ብለው ሲያስረዱ ባልደራስ በእስር ላይ የሚገኙት አመራርና አባላቱ አቶ እስክንድር ነጋ፣ አቶ ስንታየው ቸኮልና ወይዘሮ ቀለብ ስዩም እንዲመዘገቡለት ለምርጫ ቦርድ ያመለክታል። ቦርዱም ምዝገባው የማይቻል እንደሆነ ይገልጽለታል። ጉዳዩን በይግባኝ ለፍርድ ቤት አቅርቦት የነበረው ሲሆን ፍርድ ቤቱ የፓርቲውን አቤቱታ በልዩነት ውድቅ ያደርገዋል። ይግባኙንም የተቃወመው ፓርቲው ለፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት አቅርቦት የነበረ ሲሆን ሰበር ሰሚው እጩዎቹ እንዲመዘገቡ ሲል ትዕዛዝ ሰጥቷል። የፓርቲው ጠበቃ አቶ ሄኖክ ከዚህ ውሳኔ በኋላ ምርጫ ቦርድ ሁለት ደብዳቤዎችን መጻፉን ይናገራሉ።
መጀመሪያ ላይ ፍርድ ቤቱ ውሳኔ የሰጠውን መሰረት አድርገን ምርጫ ቦርድ በዛ መሰረት እንዲፈጽም ጥያቄ አቅርበንለት ለመፈጸም እንደማይችል ወይም ደግሞ እንደማይፈጽም ደብዳቤ ለፓርቲያችን አድርሶናል። ከዛ ጎን ለጎን ደግሞ በግንቦት 19 ቀን የተጻፈ የሚል ወደ 5 PDF የእነሱ ድረገጽ ነው። ፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ያቀረቡት ነገር እንዳለ ፓርቲያችን ማህበራዊ ድረገጽ ነው የተመለከተው ይህንን ነገር። ቦርዱ ከሞላ ጎደል በእኛ የሰጠውን ምክንያት በሚያብራራ መልኩ የሰበር ሰሚ ችሎቱ ይህንን ውሳኔ ቦርዱ ለማስፈጸም የሚቸግር መሆኑን የሚገልጽ ነገር ተለጥፎ ነው ያየ ነው እና ፓርቲያችን ይህን በተመለከተ ከቦርዱም ሆነ ከፍርድ ቤቱ በዚህ ጉዳይ ላይ መልስ እንዲሰጡበት የተጠየቀበት እስካሁን ምንም የመጣልን መጥሪያ የለም።
ቦርዱ በዚህ ለፍርድ ቤት በጻፈውና በፌስቡክ ገጹ ላይ ባሰፈረው ደብዳቤ ከዚህ ቀደም ከፓርቲው ጋር በነበሩት ምልልሶች እነ አቶ እስክንድር ነጋ እጩ ሆነው ሊቀርቡ እንደማይችሉ በቦርዱ የተወሰነው ውሳኔ ተቀባይነት አግኝቶ ፓርቲው ሌሎች እጩዎችን አቅርቦ እጩዎቹ የምረጡን ቅስቀሳዎችን በማከናወን ላይ እንደሚገኙና በምርጫው ጊዜ ሰሌዳ መሰረትም የቅስቀሳ ጊዜው ሊያበቃ የቀረው ጥቂት ቀናት ብቻ መሆኑን ገልጿል። በተጨማሪም ከምርጫ ዝግጅት መጠናቀቅ ጋር የተያያዙ ያፈጻጸሙን አዳጋች የሚያደርጉ ምክንያቶች መኖራቸውን በመግለጽ በዝርዝር አስፍሯል። አፈጻጸሙ በሌሎች ዜጎች መብቶች ላይ ሊያስከትል ይችላል ያለውን ምክንያትም ዘርዝሯል። ከደብዳቤው የተወሰነው ክፍል
በአጠቃላይ ቦርዱ የምርጫ ሂደቱን በምርጫ የጊዜ ሰሌዳው መሰረት ሊከናወኑ የሚገባቸውን የተለያዩ ተግባራት አከናውኖ አሁን ላይ የመጨረሻ ምዕራፍ ተግባራት እያከናወነ በሚገኝበት በዚህ ጊዜ በፍርድ ቤቱ ትዕዛዝ መሰረት ቦርዱ እንዲፈጽም የተጠየቀው ጥያቄ በጥልቀት ሲፈተሽ በአጭሩ ፓርቲው ቀደም ሲል እንዲመዘገቡለት ጥያቄ አቅርቦ ቦርዱ መስፈርቱን ማሟላታቸውን በማረጋገጥ መዝግቦ የእጩነት የምስክር ወረቀት የሰጣቸውንና በድምፅ መስጫ ወረቀት የእጩዎች አደራደር ዕጣ አወጣጥ መሠረት ስማቸው፣ የሚወክሉት ፓርቲና የመወዳደሪያ ምልክታቸው በድምፅ መስጫ ወረቀት ላይ ተካቶ እንዲታተም የተደረጉትን የፓርቲው እጩዎች በአዲስ እጩዎች እንዲተካ ነው። ነገር ግን በዝርዝር በተመለከቱት በቂና አሳማኝ ምክንያቶች መሠረት ይህንን ለማድረግ አዋጅ ቁጥር 1162 ሕዝባር 2011 አንቀጽ 39 ሕዝባር 3 በቦርዱ ላይ ገደብ ያስቀመጠ በመሆኑ ቦርዱ በውሳኔው መሠረት እጩ የመተካት ሂደት ለማከናወን ፍጹም አዳጋች እንደሚሆንበትና ትዕዛዙን ለመፈጸም የተቸገረ መሆኑን ለተከበረው ፍርድ ቤት በትህትና ያሳወቀ ፍርድ ቤቱ አፈጻጸሙን በሚመለከት ዝርዝር አቅጣጫ ለቦርዱ እንዲሰጥ በትህትና ይጠይቃል።
የባልደራስ ጠበቃ አቶ ሄኖክ ቦርዱ ለሰበር ሰሚ ችሎቱ የሰጠው ምላሽ ላይ ከህግ አኳያ የሚለው ነገር አለ ይላሉ።
ከህግ አኳያ ካየነው ቦርዱ ያቀረባቸው ለመፈጸም የሚያስችሉ አይደሉም የሚላቸውን ምክንያቶች በተመለከተ ውሳኔ ካገኘ በኋላ አንድ መዝገብ ተከራካሪ ወገን እንደላይ አንሳት የሚችልበት የህግ መሰረት የለውም። ለመፈጸም የማይችልበት ሁኔታዎች ካሉ ቦርዱ ከታችኛው ፍርድ ቤት እስከ ሰበር ሰሚ ፍርድ ቤት ድረስ ሲከራከር በነበረበት ጊዜ አሉ የሚላቸውን ማስረጃ አቅርቦ ክርክሮችንም አንስቶ መሟገር ነው የነበረበት። አሁን የውሳኔ ውጤት ቦርዱን የማይጠቅም መሆኑን ከተገነዘበ በኋላ አዳዲስ ጉዳዮችን የሰበር ፍርድ ቤት ላይ ለማንሳት ነው እየተሞከረ ያለው እና ይሄ ምንም አይነት የህግ መሰረት የለው። ምናልባት የህግ መሰረት ሊኖረው ይችለው የነበረው በአንድ ጉዳይ ነው። ያም ባልደራስ እውነተኛ ዲሞክራሲ ፓርቲ በሀሰት ማስረጃዎች ወንጀልን መሰረት ባደረገ አይነት መንገድ በመደለያ በመሳሰሉት ነገሮች ይህንን ውሳኔ አስገኝቶለት ቢሆን ኖሮ እንደገና ተመልሶ ሊታይ የሚችልበት ሪቪው ሊደረግ የሚችልበት ስርዓት አለ። አሁን ግን ቦርዱ እያነሳ ያለው እንዳየሁትም ከአፈጻጸም ጋራ ሊገናኙ የሚችሉ ጉዳዮችን ነው። ይህ ደግሞ ፓርቲው ውሳኔ ያገኘው በተለየ አይነት መንገድ ጫና በመፍጠር ነው ፍርድ ቤቱ ላይ የማይል በመሆኑ ፍርድ ቤቱ ቦርዱ የዘረዘራቸውን ምክንያቶች ውሳኔ በሚሰጥበት ጊዜ ታሳቢ አድርጎ ነው የወሰነው ተብሎ ነው የሚገመጠው። እነዚህ ከአፈጻጸም ጋራ እንዴት ሊመጡ ይችላሉ የሚለውን ነገር ከመብቱ ጋር አስቀምጦ አይቶ የወሰነው እና በዚህ ደረጃ ላይ ቦርዱ ተመልሶ ፍርድ ቤትን መመሪያ ሊጠይቅ የሚችልበት ምንም አይነት የህግ መሰረት
ጫ ቦርድ ያቀረባቸውን ምክንያቶች ይሄ ከጊዜ ጋር የተያያዙ ሁሉን ነገር ጨርሰናል፣ እንደውም የብልጽግና ፓርቲ የሞተ አባላቸውን ለመተካት ሁሉ ጠይቀው ያንን ሁሉ አላደረግንም የሚለው ምክንያታቸውን አልተቀበላችኋቸውም ወይም ያን ሀሳብ ገዢ ሀሳብ አይደለም?
እንግዲህ ምርጫ ቦርድ ለመፈጸም የማያስችሉኝ ብሎ የዘረዘራቸው ምክንያቶች እንደኔ እምነት በቂ ምክንያቶች አይችሉም፣ የሚያሳምኑ ምክንያቶች አይደሉም። በተለይም ደግሞ ፓርቲያችን ይህንን ጥያቄ ያቀረበው የመራጮች ምዝገባ ከተዘጋ በኋላ እንደሆነ ተደርጎ መቅረቡ በእኔ በኩል የለውም። ምክንያቱም እኛ እነዚህን ሰዎች እንዲመዘገቡ ጥያቄ ያቀረብ ነው የመራጮች ምዝገባ እየተከናወነ ባለበት ጊዜ ነው። በዛን ጊዜ እጩዎቻችንም ዲሞክራሲ በሆነ ሀገር ወይም ደግሞ እንደዚህ አይነት ምርጫን በሚያከናወነ ሀገር ተቀባይነት በማይኖረው ምክንያት ነው የተከለከሉት እጩዎቻችን። ያ ደግሞ እዛ ጋር ቦርዱ ትክክለኛ ያልሆነ ውሳኔ መወሰኑ እሱን ተከትሎ ሊፈጠር የሚችል ብዙ ኮንስኮንስ እንዳለ ቦርዱ ይረዳል። ይህ ቦርዱ ያንን ውሳኔ በወሰነበት ጊዜ ሊመጡ የሚችሉትን ማናቸውንም ነገሮች ለመቀበል ዝግጁ ነበር። ከዛም በተጨማሪ የፍርድ ቤት ሄዶ የመከራከር ስርዓት እንዳለ ቦርዱ ያውቀዋል። በተለይም ደግሞ ህጉ በወጣ ጊዜ በዛ ላይ ግንባር ቀደም ተሳታፊ ስለነበረ የሚፈጠር እንደሚችል ያውቀዋል። ከዛ በመለስ ግን ቦርዱ በምክንያትነት የዘረዘራቸው ነገሮች አሳማኝ አይደሉም። አንደኛ እየተጠቀሰ ያለው በቦርዱ በኩል የእነ እስክንድር መመዝገብ እና አለመመዝገብ ጉዳይ አጠቃላይ ስድስተኛውን ምርጫ በሀገር አቀፍ ደረጃ እንደሚነካ አድርጎ ጉዳዩን በማጋነን ፍርድ ቤቱ ላይ እና የሚሰማው ሰው ላይ ተገቢ ያልሆነ ጫና በሚፈጥር አይነት መንገድ ነው እያቀረበ ያለ። ይሄ ቅንነት የሌለው አካሄድ ለእውነቱን ለመናገር የቦርዱ ስህተት መሆኑ ብቻ ሳይሆን በእነ አቶ እስክንድር ነጋ በአራትና አምስት የምርጫ ወረዳዎች ላይ የሚደረገው ጉዳይ ሀገር አቀፍ አጠቃላይ ምርጫውን ችግር ውስጥ የሚከቱ አድርጎ መቅረብ ተገቢነት ያለው ቅንነት ያለው አካሄድ አይደለም እንደኛ እምነት። እንዲሁም በእኛ እምነት እነ አቶ እስክንድር ነጋ በስድስተኛው ምርጫ አለመሳተፋቸው ነው ስድስተኛውን ምርጫ በህዝብ አይን ፊት ተአማኒነት ያሳጥተዋል ብለን የምናምነው። ይህ ፍርድ ቤቱን ውሳኔ ተቀብሎ ቢያዘገየ ረሀ ፍርድ ቤቶች የሚሰጡት ውሳኔ ተቀባይነት ይኖራል የሚል እምነት ያሳድራል። አለበለዚያ ግን የነገም ምርጫ ቦርዱ ውጤት አሳውቅ ያድረው እና ፍርድ ቤት ሊሽረውም አልቀበለውም፣ ምክንያቱም እንደዚህ አይነት ችግር ይፈጠራል የሚል አጠቃላይ ፍትህ ስርዓቱ ላይ ህዝባችን ጥያቄ እንዳነሳ የሚያደርግ አካሄድ ነው ሚገድ ያለው እና የብልቃብትነት አካሄዱ ተገቢነት ያለው አይመስለንም። በቦርድ በኩል የሚነሱ ጉዳዮች የአስተዳደር ጉዳዮች፣ የፋይናንስ ጉዳዮች ናቸው። እኛ ግን እያነሳን ያለነው የተቋማት ጉዳይ ነው፣ የስርዓት ጉዳይ ነው እያነሳን ያለነው። ስርዓቱን ቦርዱ ራሱ እየጣሰው የሚሄድ ከሆነ ነገ ላይ ለመተማመን አስቸጋሪ ነው የሚሆነው እና ምክንያቶቹ እኔ ስመዝናቸው የሚቆጠሩ አይደሉም።
ነገ የሚሰየመው እና ምርጫ ቦርዱን ለማብራሪያ የጠራው የፌዴራል ከፍተ ከፍተኛ ፍርድ ቤት በሰበር ሰሚ ችሎቱ አፈጻጸም ላይ ውሳኔ ሰጣል ተብሎ ይጠበቃል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ደሳለኝ መኮንን ስርጭቱን በማቀናበር በአልፍሬዶ አልሳንቶስ ደግሞ በስርጭት ምህንድስናው አብሮን ነበር። ሰላም፣ በደህና ደሩ።